Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ረቡዕ የካቲት 3 2013 ዓ.ም መሰናዶውን ጀመረ። ጤና ይስጥልኝ፣ እንዴት አምሽታችኋል? ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ዕለት በኦሮሚያ ክልል በቦረና ያቤሎና በሻሸመኔ ተማሪዎች ባደረጉት የሰላማዊ ሰልፍ አንድ ሰው ሞቶ ከ50 የማያንሱት መታሰራቸው ተገለጸ።
የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደረሰዋል። ከዛ ሰልፉ ተበታትኗል።
የሰማችሁት ከሰልፉ ተሳታፊዎች መካከል ነበረ። ሰልፉ ምን ይመስል እንደነበረ የኦሮሚያ የጸጥታ አስተዳደር ምላሽንና የሰልፉን ተሳታፊዎች አካተን ዘገባ አጠናቅረናል። በሌላ በኩል ሴታዊት የጾታ ንቅናቄ ተቋም በግጭት ወቅት የሚፈጸሙ ጾታዊ ጥቃቶችን በተመለከተ የፊርማ ማሰባሰቢያ አሰናድቷል።
የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማና ያኔ የተጀመረ ይመስለናል። ስለዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት።
የሰማችሁት የንቅናቄውን መስራች ዶክተር ስህን ተፈራን ነው። በግጭት ወቅት ለሴቶችና ልጃገረዶች በዘላቂነት መደረግ ስላለባቸው ነገሮች ከአሜሪካ ድምጽ ጋር ቆይታ አድርጓል። የቴክኖሎጂ ዘገባም አለን። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ዜናውን ደግሞ ሀብታም ስዩም አሰናድቶላችኋል። ኤልያስ አስማረ በቅንብሩ ተከታዩ 30 ደቂቃ ይዞን ይዘልቃል። አብራችሁን ስለምታመሹ እያመሰገንን አሁን ወደ ዜናዎቹ እናልፋለን።
አመሰግናለሁ ኤደን። በረሃብ አድማ ዛሬ ለ13ኛ ቀን የቀጠሉት እነ ጀዋር ሲራጅ መሐመድ ምግብ እንዲበሉ ሊያግባቧቸው ቃሊቲ ማረሚያ ቤት ሄደው የነበሩ ሽማግሌዎችና የእምነት አባቶች ሊያሳምኗቸው አለመቻላቸውን ገለጹ። ሽማግሌዎቹ ይመለከታቸዋል የሚሏቸውን የመንግስት አካላትንም ለማነጋገር ማሰባቸው ተገልጿል። በረሃብ አድማው ላይ ከቆዩት ውስጥ ወደ ሆስፒታል የተወሰዱ መኖራቸውም ተገልጿል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ 3 ሰዓት ጀምሮ በሚደመጠው መርሃ ግብር ይቀርባል። 40 የሚሆኑ አባላትን የያዘው የሃይማኖት መሪዎችና የሀገር ሽማግሌዎች ቡድን ከትናንት በስቲያ ወደ መቀሌ ከተማ አምርተው ትናንትና ዛሬ በተለያየ መልኩ ከክልሉ ጊዜያዊ አስተዳደር ባለሙያዎች፣ ከመቀሌ ከተማ የተወሰኑ ነዋሪዎችና ከተወሰኑ ተፈናቃዮች ጋር ውይይት ማድረጋቸውን ገልጸዋል። በውይይቱም ለትግራይ ክልል አስቸኳይ የሰብአዊ እርዳታ እንደሚያስፈልግ፣ በክልል ውስጥ የሚገኙ የኤርትራ ወታደሮች እንዲወጡና በአማራ ክልል ኃይሎች የተያዙ የትግራይ ቦታዎች እንዲለቀቁ እንዲደረግ ከተሳታፊዎች ጥያቄ እንደቀረበላቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ለአሜሪካ ድምፅ ገልጸዋል። በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ የተመሠረተው ሁለተኛው ታሪካዊ ክስ በትናንትናው ዕለት በሕግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወራት በፊት በምክር ቤቱ ሕንፃ ላይ በደጋፊዎቻቸው የተካሄደውን አመፅ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመፁ የተካሄደው የምክር ቤቱ አባላት በ2020 ምርጫ ፕሬዚደንት ትራምፕን ድል የነሱትን የጆ ባይደን የምርጫ ውጤት በማጽደቅ ሂደት ላይ እያሉ መሆኑ ይታወሳል። ደቡብ ኮሪያ በአስትራዜኔካና በኦክስፎርድ ዩኒቨርሲቲ ትብብር የተቀመመ መሆን የኮቪድ-19 ክትባት በአረጋውያን ላይ በሽታውን እንደሚከላከል የሚያሳይ በቂ መረጃ የለም የሚል ስጋት ቢኖርም ክትባቱ ለሁሉም ሰዎች እንዲሰጥ ፈቅዳለች። ጀርመንና ፈረንሳይን ጨምሮ በርካታ የአውሮፓ ሀገሮች የአስትራዜኒካው ክትባት ከ18 እስከ 64 ዓመት ድረስ ውስጥ ላሉ ብቻ እንዲሰጥ መወሰናቸው ይታወቃል። የፋይዘርና ኦክስፎርዱ ክትባት ደቡብ አፍሪካ ውስጥ የተከሰተውን የተለየ የኮሮና ቫይረስ ዝርያ የመከላከል አቅሙ ደካማ ነው የሚል አዲስ ጥናት ተከትሎ ሀገሪቱ ክትባቱ ለዜጎች እንዳይሰጥ ይከልክላለች። ይህም በክትባቱ ዙሪያ አዲስ ጥርጣሬን ቀስቅሷል። በጋና ፓርላማ አባላትና ሰራተኞች ዘንድ የኮሮና ቫይረስ ከተዛመተ በኋላ ምክር ቤቱ አብዛኛውን የሥራ እንቅስቃሴውን ለሶስት ሳምንታት መዝጋቱ ተገልጿል። ትናንት የምክር ቤቱ አፈ ጉባኤ አልባን ባግቢን በሰጡት መግለጫ ከ275 የፓርላማው አባላት 17ቱ ለቫይረሱ እንደተጋለጡ አመላክተዋል። ከ500 የፓርላማው ሰራተኞች መካከል 151ን ቫይረሱ እንደያዛቸው አክለው ተናግረዋል።
ሀብታሙ ስዩምን ለአጫጭር ዜናዎቹ እናመሰግናለን። ጋቢና ቤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ ወደ አዘጋጀ ነው አብይ ርዕስ እንሻገራለን። የ12ኛ ክፍል መልቀቂያ ፈተና ይሰጠን፣ የፖለቲካ አስረኞች ይፈቱ የሚሉ ጥያቄዎችን ይዘው በኦሮሚያ ክልል ያቤሎና ሻሸመኔ ከተሞች ውስጥ በትላንትናው ዕለት የተወሰኑ ተማሪዎች ሰልፍ ወጥተዋል። ያቤሎ ውስጥ ከፖሊስ ጋር በተፈጠረ ግጭት የአንድ ሰው ህይወት ማለፉና የታሰሩም እንዳሉ ተገልጿል። ሪፖርተራችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ እርምጃው ተመጣጣኝ ነበር ብለዋል። ዝርዝሩን ሙክታር እንደሚከተለው ያቀርባል።
ያቤሎ ውስጥ ተማሪዎች ያደረጉት ሰልፍ የጀመረው ከጠዋቱ አንድ ሰዓት ቀደም ብሎ ነበር። ተማሪዎቹ ወቅታዊ የፖለቲካ ጉዳዮችን ማንሳታቸውንና በብዛት ግን የ12ኛ ክፍል መልቀቂያ ፈተና በጊዜ እንዲሰጣቸው መንግስት አፋጣኝ እርምጃ እንዲወስድ መጠየቃቸውን ተናግረዋል። ከከተማዋ አካባቢዎችና ከከተማዋ ትምህርት ቤቶች የተሰባሰቡ ተማሪዎች መበተን የጀመረው ፖሊስ ኃይል እርምጃ መውሰዱን ተከትሎ መሆኑን ቪኦኤ ያነጋገረው ሰው ገልጿል። መጀመሪያ ወደ 150 የሚሆኑ ተማሪዎች ሰልፍ ሲወጡ ወደ 30 የሚጠጉ ፖሊሶች መጥተው በድብደባ በተኗቸው። አንድ ሰው ሞቶ ሌሎች ላይ ጉዳት ደርሷል። ሟቹ ገልመ ደበሶ ደደቻ ይባላል። ሰልፍ ውስጥ የነበረ ሳይሆን ፖሊስ ተማሪዎችን እያባረረ ሲመጣ እሱ ከካቶሊክ የማደሪያ ግቢ አድሮ እየወጣ እያለ ነው አንድ ላይ የተገጣጠሙት። ከዛ ፖሊሶች ይዘው በድብደባ ብዛት እንዲሞት አደረጉት። ይህ ሰው በጥይት ሳይሆን ከድብደባ ብዛት ነው የተገደለው። ሌሎች ጉዳት የደረሰባቸው ጉዮ ጃርሶ፣ ገልገሎ ጃተኒ፣ ገልገሎ ሶሬ፣ ዲዳ ጎዳና፣ ገልገሎ ሁቃ፣ ጫኪ ጎዳና የምትባል ሴትና ሌሎችም ብዙ አሉ። ይህንን ሰልፍ ተከትሎ የታሰሩ ሰዎችም አሉ። በግምት ከ60 እስከ 70 ይሆናሉ። እኛ ሰልፉን የወጣንበት ምክንያት የ12ኛ ክፍል ፈተና በጊዜ እንዲሰጠንና መንግሥት ለጉዳዩ ትኩረት እንዲሰጥ ለመጠየቅ ነበር ነው ያሉት። ሌላኛው ተመሳሳይ ሰልፍ የተደረገው በሻሸመኔ ከተማ ውስጥ ሲሆን በስፍራው እንደነበረ ለቪኦኤ የገለጸው ሰው እንዲህ ብሏል።
ትላንት ሻሸመኔ ላይ ሰላማዊ ሰልፍ አቶ ጀዋር መሐመድ፣ አምዛ ቦረና፣ በቀለ ገርባ ይፈቱ የሚል ተቃውሞ ነበረ። በዛ ላይ የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደርሰዋል። ከዛ ሰልፉ ተበታትኗል።
ሰልፉ ከየት ተነስቶ ነበር? ወዴት የሚሄደው?
ሰልፉ ከትምህርት ቤት ነው የጀመርነው። አደባባይ አካባቢ ነው የጀመርነው። ከዛ ግራንድ ሮያል መባል ስላለ እዛ ስንደርስ ነው ፖሊሶች የመጡ። በባጃጅ ነው የመጡት። ከዛ ተኩስ ጀመሩ እና ተማሪዎቹ ተበታተኑ።
ምን ያህል ሄደዋል ማለት ነው? በግምት
ቢያንስ 300 ሜትር ይሆናል። በግምት
ስንት ተማሪ ይሆናል ሰልፉ ላይ የተሳተፈው?
ብዙ ተማሪ ናቸው። ወደ 400 የሚደርስ ተማሪዎች ነው።
ከዛ በኋላ ፖሊሶች ከመጡ በኋላ ምንድን ነው የሆነው?
ተማሪዎች ላይ ተኩስ ጀመሩ እና ብዙ ተማሪዎች ሴቶች ላይ ትልቅ ጉዳት ደረሱ እና ብዙ ሴቶች ነው የተያዙት። ወደ 010 እንትን ፖሊስ ጣቢያ ነው ያደረሱ። ማን ነው ሰልፍ የጠራ ብሎ ንገሩን ተብሎ በጣም ነው ጉዳት ያደረሱት። ብዙ በአብዛኛው ሴቶች ላይ
ወደ ፖሊስ ጣቢያ ተወሰዱ ያልካቸው ሰዎች ስንት ይሆናሉ?
ወደ 30 የምጠጉ ተማሪዎች ናቸው የተያዙት። እስካሁን አልተፈቱም እና አሁንም ዛሬ ጠዋት የሻሸመኔ መሰናዶ ትምህርት ቤት ፊት ለፊት ብዙ ፖሊሶች ነው ያሉት፣ እንትን መዛራ ይዞ ማለት ነው።
በሁለቱም ከተሞች በተፈጠረው ሁኔታ ላይ ያላቸውን መረጃ ምላሽ እንዲሰጡን የአካባቢውን ባለስልጣናት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ምላሽ የሰጡን የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተማሪዎቹ የፖለቲካ ተልዕኮ በመያዝ የወጡ መሆኑን ጠቅሰው ትምህርት ቤቶች የፖለቲካ ሳይሆን የእውቀት ማዕድ በመሆናቸው የጸጥታ ኃይሉ እንቅስቃሴውን በቁጥጥር ስር አውሏል ብለዋል።
አቅመቢሶችን፣ አቅመደካሞችን እንዳይበዘብዙ፣ እንዳያጠፉ፣ ህይወታቸውን ንብረታቸውን እንዳያጠፉ መከላከል ስለሆነ መንግስት ይህን ግዴታውን የመወጣቱን ይቀጥላል፣ ሊቀጥሉበትም ይገባል።
በተለይ በያቤሎ በተደረገው ተቃውሞ በሰው ህይወት ላይም አደጋ መድረሱን ሰውም መገደሉን የተነገረው፣ ይህም በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንድን ነው በተጨባጭ ያለው መረጃ?
በያቤሎ አካባቢ አንድ የሁለተኛ ዓመት ተማሪ ከትምህርት ቤቱ ከዩኒቨርሲቲው ዊዝድራውል ሞልቶ ወደ አካባቢ የተመለሰ ተማሪ ጉዳት ደርሶበታል። ተማሪው ላይ ጉዳት የደረሰው በጦር መሳሪያ ሳይሆን በነበረው ከፖሊስ ጋር በነበረው ፍጥጫ የእጅ ለእጅ ተያይዞ የተጎዳው።
የሞተው ማለት ነው ወይ ምን አይነት ጉዳት?
አንድ ሰው ነው የተጎዳ ማለት የሞተው ነው። እንግዲህ ከዛ በተለየ የደረሰ ሌላ አደጋም እሱም ከፖሊስ ጋር በገጠመው ግብግብ ነው ችግር የደረሰበት። ፖሊሱም ጉዳት ደርሶበት ሐኪም ቤት ነው ያለው። የተወሰደው እርምጃ ሚዛናዊ ነው አይደለም የሚለውን ከዚህ አንጻር መገምገም ይቻላል። ሌላኛው በሰልፉ ውስጥ የነበሩት ህግን ለማስከበር አንጻር የተወሰኑ ሰዎች ቁጥጥር ስር ሊውሉ ይችላሉ። መንግስት ህግና ስርዓትን የማስከበር ኃላፊነት አለበት። ዋና ተግባሩም እሱ ነው። ሁለተኛ የክልሉ መንግስት የኦሮሞ ህዝብ ለዘመናት ታግሎ ያገኘውን የድል ውጤቱን ነጣቂዎችን አይሻም፣ ማየት አይፈልግም። ሶስተኛ ደረጃ ትምህርት ቤቶች የእውቀት ግብይት ስርዓት የሚካሄድባቸው በመሆኑ በዚህ በትምህርት ቤት አካባቢ ጽንፈኛ ኃይል ተሰብስቦ ያዋጣኛል ብሎ የእሱን ተልዕኮ ሊያስፈጽሙ የሚችሉ ኃይሎችን አስተባብሮ የነገ ብቃቱን ተስፋውን ለማጥፋት የሚሞክሩ ኃይሎችን ያለምንም ምህረት የሚታገለው መሆኑን ሁላችን ገነዘው ይገባናል።
ሰልፎቹ ማን እንደጠራና እንዳስተባበረ ከሰልፈኞቹ የተገለጸ ነገር ባይኖርም የክልሉ ጸጥታ አስተዳደር ቢሮ ኃላፊ ግን ከሰልፎቹ በስተጀርባ ሰሞኑን ህዝብ ለጠቅላይ ሚኒስትሩ ያሳየው ድጋፍ ያላስደሰታቸው በኢትዮጵያ ስም የሚንቀሳቀሱ ጽንፈኞችና ተምከተኞች፣ በሌላ በኩል ደግሞ የኦሮሞ ጽንፈኞች አሉበት ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ኢትዮጵያ ውስጥ ባለፉት 3 አመታት በተከሰቱ ግጭቶች ሳቢያ ህዝቦች ሀብት ንብረታቸውን በመተው ከመኖሪያ ቀያቸው ተፈናቅለዋል። ብዙዎችም ህይወታቸው አልፏል። ሴቶችም መደፈራቸው ተሰምቷል። ሴታዊት የጾታ ንቅናቄ በሴቶችና ልጆች ላይ የሚደርሱ ጾታዊ ጥቃትን በተመለከተ ባለፈው ቅዳሜ ዕለት ውይይት ያደረገ ሲሆን ውይይቱን በተመለከተ ከሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራን አነጋግሬ ያሰናዳሁት ዘገባ እንደሚከተለው ይቀርብላችኋል። የሴታዊት ንቅናቄ ባለፈው ቅዳሜ የተለያዩ ባለድርሻ አካላት በተገኙበት ግጭት በሴቶችና በልጃገረዶች ላይ የሚያሳድረውን ጫና በተመለከተ ውይይት አድርጓል። በውይይቱ ላይም ባለፉት 3 አመታት በሀገሪቱ የተፈጠሩ ግጭቶች በሴቶች ላይ ስላሳደሩት ተጽዕኖ በተመለከተ በኬር ኢትዮጵያ የተዘጋጀ ጥናታዊ ጽሑፍ ቀርቧል። ጥናቱን ተመርኩዞ ውይይት የተደረገ ሲሆን በአጠቃላይ አሁን ላይ መደረግ ስላለባቸው እንቅስቃሴዎችና በዘላቂነት መነሳት ስለሚገባ ባቸው ጥያቄዎችም የተለያዩ ሐሳቦች ተንሸራሽረዋል። የሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራ በተለያዩ የግጭት ቀጠናዎች ስለሚሰሙ የሴቶች ጥቃት በጥቂቱ እንደዚህ ያስረዳሉ።
ነገሩን ከሚያውቁት እና ሶሻል ሚዲያ ላይ ዝም ብለን ቁጭ ብለን ከምናወራው እነዚህን አካባቢዎች ሄደው ካዩት ባለሙያዎች መስማት የሚጠቅመው ለዚህ ነው። ስለዚህ ጉዳይ ስለ ግጭቶች ጉዳይ ብለን ነው ስብሰባ የጠራ ነው። ባለፈው ቅዳሜ ጥሩ ሄደ ብለን እናስባለን እና ማንኛውም ሴት መጎዳት የለባትም፣ ማንኛውም ሴት መደፈር የለባትም። ግን ሁሉም አካባቢ ያለው ተመሳሳይ ፓተርን ነው ያለው። ያው የጥቃት አንዱ ክት ሴቶችን መጉዳት ስለሆነ ጥቃት ውስጥ ሁልጊዜ ያለ ነገር ነው እና ሰው ሲፈናቀል ብዙ ጊዜ በወንዱ ነው የሚቆጠረው። ባወራ ነው አይደል የሚባለው። እና እርዳታም ሲመጣ ሁልጊዜ ለወንዱ ነው የሚሰጠው። ብዙ ጊዜ ብዙ ኮሚኒቲዎች ውስጥ ያለው ግን አንድ ወንድ 3-5 ሚስት ሊኖረው ይችላል። ሁሉም ሚስቶች ልጆች ይኖሯቸዋል። በየቦታው ተከፋፍለው ነው ያሉት እና ብዙ ጊዜ በወንድ ፎከስድ የሆነ እርዳታ ሚስ ያደርጋል። ምክንያቱም እሱ የሚሰጠውን እርዳታ ለአንድ ሚስት ብቻ ነው ሊሰጥ የሚችለው፣ እንደ አንድ ቤተሰብ የሚታሰበው እሱ ስለሆነ። ይሄ ብዙ ጊዜ ከድሮም የምናየው ነገር ነው። ኢትዮጵያን ነባራዊ ሁኔታ አብዛኛው ሰው አንድ ወንድና አንድ ሴት ብቻ በትዳር እንደማይኖሩ የሚዘናጋ ነው። በተለይ በገጠር አካባቢ በመደ ስለሆነ ማለት ነው። ሁለተኛ በስደት ጊዜ ግጭት ይመጣ፣ ያው ብዙ ጊዜ ማስጠንቀቂያ የለም። በቃ ልጆቻቸውን አቅፈው ነው የሚወጡት እና አንዲት ሴት ልክ እንደወጣች የወር አበባዋ ሊመጣ ይችላል። የወር አበባዋን መጠበቂያ መንገድ የላትም። የምታጠባ ሴት ልትኖር ትችላለች፣ እርጉዝ ሴት እና በአሁን በትግራይ ግጭት ብዙ ጊዜ እየሰማን ያለ ነው ሴቶች መንገድ ላይ ሲወልዱ የሚለው ነው። ወደ ሱዳን ሲሄዱ ግጭቱ ልክ እንደተጀመረ በሁለተኛው በሶስተኛው ቀን ነው የሰማነው። ምክንያቱም የሴቶች ጥያቄ ጊዜ የሚሰጥ አይደለም። አንዲት ነፍሰ ጡር ሴት ጦርነቱን አስባ አይደለም መውለጃዋን የምታቅደው። ሳነብ ነበር የሮይተርስ ሪፖርት። ሽሬ ሆስፒታል በጣም ችግር ከመድረሱ የተነሳ ሴቶች ራሳቸው ነው የሚያዋልዱት፣ በቃ በራሳቸው እየወለዱ ነው እና 20-30 ሴቶች እዛው የወለዱ አሉ የሚል እያነበብኩ ነበረ። እና እንግዲህ መቼስ ጦርነት ታስቦ አይደረግም፣ ግን ግጭት ሴቶችን የሚጎዳበት መንገድ ሊታወስ ይገባዋል። የሚያጠቡ ሴቶች እርዳታ ያስፈልጋቸዋል፣ የሚያጠቡበት ቦታ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል። በአርሲ በነበረው ግጭት ወደ አዳማ መጥተው ሞሳድ የሚባለው ድርጅት እዛ መጠለያ አድርገው ነበርና እዛ ወልዳ በቃ ወለል ላይ አቅፋ ነበር የምትተኛው። እና ይሄ ነው ብዙ ጊዜ የሴቶች ችግር ተመሳሳይ ይመስለናል፣ ግን ሴቶች የሚሸከሙት አይነት ጉዳት በአይነቱ ይለያል። እና ያው በጣም የሚከፋው ደግሞ አሁን ለምሳሌ ወለጋ ውስጥ ከመተከል ተፈናቅለው የመጣ አንድ ኮሚኒቲ ውስጥ ብዙ የከፋ ነገር ስንሰማ ነበረ። ልጆቻቸው ፊት ለፊታቸው የተገደለባቸው ሴቶች በቃ ያለው ትሮማ መናገር እስከማይችሉ ድረስ መስ መድፈር አለ። ምንም የመድፈር ጥሩ የለም፣ ግን ደግሞ በአይነቱም በቃ ለመስማት የሚከብድ አይነት አስገድዶ መድፈር ነው ብዙ ቦታዎች የሰማ ነው።
በትግራይ ክልል ያለውን የሴቶችና ሕጻናት ችግርን በተመለከተ እስካሁን ድረስ በቂ መረጃ እንዳልነበረ የሚጠቅሱት ዶክተር ስን ተፈራ አሁን ላይ እየወጡ ያሉ መረጃዎችም መጠነ ሰፊ የሆነ ጉዳት መድረሱን እያመላከቱ መሆናቸውን ገልጸው ከዚህ ቀደም በተለያዩ ቦታ የነበሩ ግጭቶች ላይ ተመሳሳይና ተቀራራቢ ጥቃቶች በሴቶች ላይ ደርሷል ይላሉ።
የትግራይ ትንሽ ይከብዳል። እኛም ትንሽ ተወቅሰንበታል ስለ ትግራይ በቂ አልጮኋችሁም የሚለው ግን በቂ መረጃም ስላልነበረ ነው። አሁን ገና ነው የእርዳታ ድርጅቶች በዚህ ሳምንት ነው ለመሄድ እየተዘጋጁ ያሉት። ለእኛ ክፍት አይደለም፣ ያም ዝግ ነው። ከእርዳታ ድርጅቶቹም የምንሰማው ዝግ ነው። ስለዚህ እኛ ትኩረት እያደረግን ያለ ነው ተበዳዮች ራሳቸው ደረሰብን የሚሉ ሰዎች ምንድን ነው የሚሉትን ለመስማት የምንሞክረው። ይህን ስል ደግሞ እንደ መንግስትን አካል ወይም ተቃ የመደገፍ ነገር ሳይሆን ሴቶችን የመደገፍ ጉዳይ ነው። ምንድን ነው ሴቶች ላይ እየደረሰ ያለው? የሴቶች መደፈር የትም ቦታ ያለ ነገር ነው። ስለዚህ ትግራይም እንደሚኖር እናውቃለን፣ ምክንያቱም ከጥቃት ጋር ግን እንዳልኩሽ በጥናት የተደገፈ ነገር ማግኘት እስካሁን ከብዶናል። ነገር ግን የተባበሩት መንግስታት ልዩ ልዑክ በጾታዊ ጥቃት ዙሪያ እሳቸው ያወጡት ላይ የሰማናቸው ሪፖርቶች ብለው ገለጹት አለ። እሱን እኛም መድገም የምችለው በተለይ ቤተሰቦች የራሳቸውን የቤተሰብ አካል እንግዲህ እህት፣ ወንድም፣ ልጅ ሊሆን ይችላል፣ ግን እንዲደፍሩ እንደሚገደዱ ሪፖርት ደርሶናል እና ይሄ ነገር በጣም አሳስቦናል ብለው ሪፖርት አውጥተዋል ባለፈው ሳምንት ወይም ከዛ ሳምንት በፊት። እና እኛም ይሄን እንደ አንድ ግብዓት የተጠቀምነው ነገር ነው። ያም ሆነ ይሄ ሴቶች በተለየ ሁኔታ ከማንም በላይ እየተጎዱ እንደሆነ እናየውም የምናውቀው ነው። ያው የጦርነት ባህሪ ስለሆነ ማለት ነው። የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማና ያኔ የተጀመረ ይመስለናል። እነዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት። ግን በተቻለ መጠን እነዚህ ነገሮች በተለይ እይታ ሲጨመርበት እየተሻሻሉ እንደሚመጡ ተስፋ እናደርጋለን።
የውይይቱ ተሳታፊዎች እርዳታ አሰጣጥን ጨምሮ በግጭት ወቅት ለሴቶችና ልጃገረዶች ልዩ ትኩረት እንደሚያስፈልግ ስምምነት ላይ የደረሱ ሲሆን በአጠቃላይም በዘላቂነት የስነ ልቦና ጠባሳና ቱራማ እንዳይፈጠርም አትኩሮት ተሰጥቶት ሊሰራበት እንደሚገባ ይጠቁማሉ።
በተለይ በስነ ልቦና ጉዳት ዙሪያ በቅዳሜም ስብሰባ ያወራነው ነገር እንደውም አንድ ተሳታፊ ወይ ምን አለች፣ ለምሳሌ ልክ አንድ ግጭት ኖሮ ወዲያው ቶሎ ብለን የምንቸኩለው የወደቁ ፎቆችን ለማንሳት በቃ ሲስተሞችን ለማስተካከል ነው አይደለም። ልጆች ከትምህርት ቤት ከወጡ ወደ ትምህርት ቤት እንዲመለሱ እሱ ላይ ነው ፎከስ የምናደርገው። ግን ስነ ልቦናን በተለይ የህጻናትን ስነ ልቦና የመደገፍ የማስተካከል ነገር እንደዛ ቢለፋበት ትንሽ ለውጥ ይኖር ነበረ። ሰው ፊት ለፊታቸው እየተገደለ አሁን እንዳልኩሽ በህይወትና በሞት ዙሪያ ላለ ህብረተሰብ ለስነ ልቦና ድጋፍ ማውራትም በጣም ይርቃል እና አንድ የተጎዳ ትውልድ እየተፈጠረ እንደሆነ ምንም ጥያቄ የለውም። ግን ብዙ ጊዜ ደግሞ ኮሚኒቲዎች ላይ የሚያጽናናኝ ምንድን ነው አብሮ የኖሩ ህብረተሰቦች ናቸው እነዚህ እና ብዙ ጊዜ ባህላዊ የሆነ ትውፊታዊ የሆኑ የመታረቂያ ሜካኒዝሞች አሉ፣ በማድረቂያ የመካሻ ሜካኒዝሞች አሉ እና በቃ ሁል ጊዜ ተስፋዬ ይሄ ነው። ምክንያቱም የሆነ መሰረት መሰራት አለበት። መንግስት እርዳታ ብሎ ነገሮች ከኤንጂኦ ለምነው የሚልከው ነገር አለ። አሁን ግን ከመጀመሪያውም የተማከለ ይመስለኛል። እንደምሰማውኛ ከተታ እርዳታ መስጠት ውስጥ መሳተፍ አንችልም። በጣም ትንሽ ስለሆነ አቅሙም ስለሌለን እንደምንሰማው ትንሽ እየተሻሻለ ያለ ነገር አለ የሚለው ነው። የንጽህና መጠበቂያ ላይም መጠንቀቅ ያለብን በዛ ባህል የሚጠቀሙበት ነገር መሆን አለበት። ድርጅት ይመጣና በቅንነት የህብረተሰብ የማይጠቀምበትን ነገር በትኖ ይሄዳል። ያው ሞኔታይዝ ይደረጋል፣ ወዲያው ይሸጣል። ሁልጊዜ መጠየቅ አለብን። ሰዎች ስናናገር የሚያስፈልገውን ነገር እንረዳለን። ይሄ ማለት ደግሞ ኦፍኮርስ የመንግስት ኃላፊነት ይጠይቃል። ይህን ቦታ ለመሄድ እና ለእርዳታ ለለጋሽ ድርጅቶች ደግሞ ክፍት መሆን ያስፈልጋል።
የሴታዊት ንቅናቄ በግጭት ጊዜ ለሚፈጸሙ ጾታዊ ጥቃቶች ገለልተኛ አካላት ምርመራ እንዲያደርጉ፣ በግጭት ቀጠና ውስጥም ለተፈናቃዮችና ለሀገር ውስጥ ስደተኛ ሴቶች ጥበቃ ቅድሚያ እንዲሰጥ፣ በግጭቶች ሳቢያ የሚፈጸሙ ጾታዊ ጥቃቶችም በገለልተኛ አካላት ምርመራ እንዲደረግባቸውና አጥቂዎችም ለፍርድ እንዲቀርቡ እስከ የካቲት 12 2013 ዓ.ም ድረስ የሚቆይ የድረገጽ የፊርማ ማሰባሰብ መርሃ ግብር እያካሄዱ ይገኛሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዶክተር ስህን ተፈራን ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በኮቪድ-19 ምክንያት እነዚህን ፕሮግራሞች የምናሰናዳላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ደግሞ ከኢትዮጵያ ወጣ እንበልና ወደ ደቡብ አፍሪካ እንዝለቅ። በደቡብ አፍሪካ እርቀው በሚገኙ ስፍራዎች ኮቪድ-19ን የሚመለከቱ መልእክቶችን ለማስተላለፍ ድሮኖች ወይም አናሳ ጠያራዎች በስራ ላይ ውለዋል። በአካባቢው ቋንቋዎች የሚሰራጩት የጥንቃቄ መልእክቶችም ማህበረሰቦችን እየጠቀሙ እንደሆነ ተሰምቷል። የማሪዝ ደ ኢ ክላርክን ዘገባ ሀብታም ስዩም እንደሚከተለው ያስደምጠናል።
ኮቪድ-19 ደቡብ አፍሪካ ውስጥ ብዙ ነገሮችን ለውጧል። በደቡብ አፍሪካ ሰሜናዊ የሊምፖፖ አውራጃ በሚገኘው የታላቁ ታንዛኒን ወረዳ ስለ ገዳዩ ቫይረስ መልእክት የሚያስተላልፉት ከንቲባ ድምጻቸው የሚመጣው በሰማይ ላይ ከሚበሩት ሰው አልባ አናሳ ጠያራዎች ወይንም ድሮኖች ነው። በወረዳው ሶስት ብቻ ሆስፒታሎች እንደመኖራቸው መጠነ ሰፊ የኮሮና ቫይረስ መከላከያ እርምጃዎች ያስፈልጋሉ ይላሉ ከንቲባ ማሪፔ ማንጌና።
ሁሉም ሰዎች ላይ መድረስ ችለናል። ድሮኖች ሲበሩ፣ በማህበረሰቦች መኖሪያ በላይ ሲንሳፈፉ ቀልብ ይሰርቃሉ፣ የሰዎችን ትኩረት ይወስዳሉ። ሰዎች ለመስማት እየተነገረ ያለው መልእክት ስለምን እንደሆነ ለማዳመጥ ፍላጎት ያድርባቸዋል።
ፈቃድ የተሰጠው የድሮን አገልግሎት ሰጪ ድርጅት የኮሮና ቫይረስ በእጅጉ በተስፋፋባቸው ስፍራዎች መልእክቶቹ እንዲሰራጩ እያደረገ ነው። አገልግሎቱ በደቡብ አፍሪካ ፖሊስ አቅጣጫን፣ ከወረዳው የኮቪድ-19 ኮሚቴ ደግሞ የመርህ እገዛ ያገኛል። ታላቁ የታንዚን ወረዳ ብቸኛው ከቲሶ አቪዬሽን አገልግሎት ድሮኖችን ለመጠቀም የፈቀደ እንደሆነ የድርጅቱ ኃላፊ ጃክ ሽሉባና ይናገራሉ።
ለዚህ አገልግሎት ከፍተኛ መጠን ያለው ገንዘብ እንደምንጠይቅ ነበር የሚያስቡት። አንዳንዶቹ ደግሞ ከዚህ ይልቅ ለምን ውሃ አታቀርቡልንም ሲሉ ሊጠይቁም ይችላሉ። የቴክኖሎጂ ወጪና ይሄን ከመሰለው አገልግሎት የሚገኘውን ጥቅም ዋጋ የሚመጣጠን እርምጃ ነው።
ድሮኖች ለአፍሪካ የገጠር አካባቢዎች ለመሰል ዓላማዎች የተመቹ ናቸው። የዚህ ምክንያቱ ደግሞ ከሚወጣባቸው ወጪ በላይ ጥቅም ስለሚሰጡ መሆኑን የደቡብ አፍሪካ ሰው አልባ ጠያራዎች ስርዓት ፌዴሬሽን ሊቀመንበር ሳም ተዋላ ይናገራሉ።
ከሌሎች የዓለም አካባቢዎች ወይንም ሀገራት ይልቅ ድሮኖች የተሻለ ጥቅም ሊሰጡ የሚችሉት አፍሪካ ውስጥ ነው። የዚህ ምክንያቱ ደግሞ የሚገጥሙን የተለዩ ተግዳሮቶች በመሆናቸው። ወጪን ወደ መሰሉ ጉዳዮች ስንመጣ ደግሞ ድሮኖች ተጨማሪ ጥቅም አላቸው። ድሮኖች ሰዎችን ስልታዊ በሆነ መንገድ ለማስቀመጥ የሚያስችለውን መልካም ዕድል ይሰጣሉ።
ስለ ኮቪድ-19 እየተሰራጨ የሚገኙ መልእክት የታንዛኒን ወረዳን እየጠቀመ እንደሆነ የአካባቢው ጋዜጠኛ ጆ ድሬር ያስረዳል።
እንዳገዘ አምናለሁ። እነዚህ ድሮኖች መልእክቶቹን ባያሰራጩ ኖሮ በራቁ ስፍራዎች የሚገኙት ሰዎች ስለ በሽታው ማወቅ አይችሉም ነበር።
እስካሁን ድረስ በታላቁ የታንዛኒን ወረዳ በኮሮና ቫይረስ የተያዘው አንድ ሰው ብቻ ነው።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የጋቢና ቤት ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን በያማሪክ ላይ ለጋቢና ቤት ያላችሁ በትዊተርም እንዲሁ #ጋቢናቤን በመጠቀም አድርሱን። በፕሮግራም አርትዖቱ ሰለሞን አባተ፣ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታም ስዩም ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። እናንተም አብራችሁን ስለነበራችሁ እያመሰገንን በነገው ምሽት እስከምንገናኝ
ደግሞ